ምኞቱን አልቃወምም ግን መንገዱ ትክክል አይደለም ወደዛ ለመدرس ከሆነ እግዚአብሔር በደነገገው መንገድ ሄደን ነው መدرس የምንችለው እንጂ ስጋን በመካድ ወደዚያ መدرس አንችልም እና ይሄ ነገር አያስኬድ ይሄ የስጋ ጉስቁልና የሌለበት ህይወት የድል ህይወት ምናምን ያንን ኢላማ አድርጎ ስጋን ወደ ጎን ትቶ መንፈስ ነኝ ተብሎ የሚደረገው ሙከራ አያስኬድ አለማስኬድ ብቻ አይደለም ብዙ ጣጣ ያስከትላል አስከትሏልም ደግሞ ከጥንት ጀምሮ ብዙ ጣጣ አስከትሏል ስጋህን እኮ በቃ irresponsible አደረከው መቀደስ የሌለበት አደረከው ማለት ነው መንፈስ ብቻ ነኝ አልክ ማለት ነው እና ከዛው ዳ በስጋህ ምንም ነገር ብታደርግ ተጠያቂ አይደለህም ስጋህ ነው ያደረከው ጋኔን እንኳን ሲገባ ቀድም እንዳልኩ ስጋዬ በስጋችን ነው ያለው ጋኔኑ መንፈሳችን እንደሆነ ድኗል ምንም አይደለም እኔ ራሴ አጋጥሞኛል እንደዚህ አይነት ትምህርት እና ይሄ አይስከድ ምንድነው መጽሐፉ የሚለው? ሮሜ ምዕራፍ 8 በጣም ቆንጆ ምዕራፍ ነው ይሄን በተመለከተ። ስለ አሁኑ ዘመን ስቃይ ነው የሚናገረው። ስለ አሁኑ ዘመን ስቃይ ይሄን ዘመኑን ራሱን ከስቃይ ጋር ነው የሚያያይዘው። የመከራ ዘመን ነው ይሄ የምድር ኑሮ ማለት ነው። እና ምን ይላል? ቁጥር 22 ፍጥረት ሁሉ እስከ አሁን ድረስ በመቃተትና በምጥ መኖሩን እናውቃለን። ፍጥረት በሙሉ the whole of creation በመቃተት ግሮን ያረጋ በምጥ ነው ያለው ይላል እዚያ ፍጥረት ውስጥ እኛንም ጨምሮናል ዳግም የተወለደነውንም ጨምሮናል ቁጥር 23 እርሱም ብቻ አይደለም ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን ይሄንን ዲናይ ለማድረግ መሞከር ለመቃድ መሞከር ትክክል አይደለም እውነት አይደለም መጽሐፍ ቅዱሳዊ አይደለም ይሄ አይካድ ይሄ ከኛ ጋር አብሮ ያለ ነገር ነው ተቀበለነው እንደ እግዚአብሔር ቃል አድሚኒስተር ያደረግነው እስከምንገላገልበት ጊዜ ድረስ እንሄዳለን እንጂ ክህደቱ አያዋጣም ስለዚህ እንዲያውም እዛ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ለዚህ ነው የሰራን እግዚአብሔር ይላል በጣም የሚገርም ነው እሱ ሐሳብ ደግሞ 5 ቁጥር 4 እና 5 ሁለተኛ ቆሮንቶስ በእውነትም የሚሞተው በህይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳኑ ያለን እኛ ከብዶን እንቃትታለን ነገር ግን ለዚሁ የሰራን እግዚአብሔር ነው ለመቃተት የሰራን እግዚአብሔር ነው እርሱም የመንፈሱን መያዣ ሰጠን ስለዚህ ስለኛ ሲናገር አዲስ ኪዳኑ መንፈሳዊ ሰው ይለናል አንደኛ ቆሮንቶስ ምዕራፍ 2 ውስጥ መንፈስ ፍጥረታዊ ሰው መንፈሳዊ ሰው ይለናል መንፈስ አይደለም መንፈሳዊ ሰው ይለናል እዚህ ጋር ደግሞ የሚቃትት ሰው የመንፈሱ መያዣ ያለው ሰው ቀብድ የተሰጠው ሰው የመንፈሱ በቀብድነት ሙሉን ክፍያ ገና ያላገኘ ሰው ነን እንደሱ ነን
እስከዚያው ድረስ መንፈሱንና ኃይሉን የሰጠን ሰው
መንፈሱንና ኃይሉን ሰጥቶናል የድል ህይወት እንድንለማመድ በመንፈስ ቅዱስ ኃይል የስጋችንን እየጎሰምን ማለት ነው እየጎሰምኩ አስገዛዋለሁ ያለውን ጳውሎስ እሱን እያደረግን በቅድስና እንድንኖር በዚህ ያለን ሰዎች ነን እንጂ መንፈስ ሆነን ኬርፍሪ ሆነን እንድንኖር በዝም ብለን ልጓማችን ካፋችን ላይ ወልቆ የተለቀቀን ሰዎች አይደለንም ናሱ ትምርት አደጋ አለው ምንም እንኳን ኢንቴንሽኑ መልካም ቢመስልም መንገዱ ትክክል ስለአይደለ የመጽሐፍ ቅዱሳዊ መንገድ ስለአይደለ ትርፉ ኪሳራ ነው ወደ ባሰ አደጋ አንዳንዶች አምሯቸውን ይስታሉ እንደሱ የሳቱ ሰዎችም እናውቃለን እንደዛንን መስሏቸው ሞክረውት የባሰ አዘቅት ውስጥ ገብተው ራሳቸውን አግኝተው የቀወሱ ሰዎች እናውቃለን
ከሪያሊቲ ጋር ሲገናኙ
አዎ
ይሄ እንግዲህ አንዱ እንደው ትንሽ እንድናየው ቤተክርስቲያን መቼም ሁሉ ጊዜ በተሐድሶ ነው የምትኖረው መንፈሳዊ ህይወታችንም የቤተክርስቲያን አሰራሮች እግዚአብሔር በመንፈስ ቅዱስ የሚያመጣቸው እንትኖች አሉ ልዩ ልዩ አይነት አሰራሮች አሉ እና ቤተክርስቲያን ወደ ተለያየ አይነት የተሐድሶአዊ አሰራር ውስጥ ገባለች እግዚአብሔር ቤተክርስቲያንን ያኖራትም ያቆማትም አዳዲስ የሆኑ ከመንፈስ ቅዱስ የፈለቁ አስተሳሰቦችንና አሰራሮችን በማምጣት ግን ተሐድሶ በእውነት ላይ በመጽሐፍ ቅዱስ እውነት ላይ እንደ ፒላር እንደ አማድ በሱ ላይ ቆሞ የሚመጣ የመንፈስ ቅዱስ አሰራር ነው እንጂ አምዱን ጥሶ እውነትን አተራምሶ የሚመጣ አሰራር አይደለም። አሁን እንደዚህ አይነት ሐሳቦች በጣም ብዙ ይሄ ፕሮሞት የሚደረጉበት አንዱ መንገድ ይሄ አዲስ ወደ አዲስ አሰራር አዲስ ተሐድሶ በቃ ሪኒውድ የሆነ አዲስ ማንነት አዲስ አሰራር የሚሉ ነገሮች በጣም አሉ። ምን ማለት ነው? እንዲያውም ይሄንን ነገር አንዳንድ ጊዜ ለመቃወምም ቤተክርስቲያን ስትሞክር ቤተክርስቲያን ያልታደሰችው ቤተክርስቲያን ሃይማኖታዊ ስርዓታዊ የሆነችው ቤተክርስቲያን በመንፈስ እየመጣ ያለውን የመንፈስ አሰራር የምትቃወም ቤተክርስቲያን ተደርጋ ሁሉ ትታያለች። እንደዚህ የመሰለ እውነትን ጥሶ የሚመጣ ተሐድሶ ሪሊ ከእግዚአብሔር ነው ወይ? ተሐድሶ ማንነትን ያስጠላል ወይ? የሰው ማንነት ይሄ ከሆነ እስከ ፍጻሜም በመቃተት ውስጥ የምንኖር ከሆነ ይሄንን ሁሉ ጥሶ መንፈስን ሊለኝ ይችላል ወይ እግዚአብሔር ቃል? አንድ ሁለተኛ ቅድም እንደው በጥቅሉ መታነሳቸው ነገሮች አሉ። ለማንሳት ሞክረናልኛም ምንድነው አንዳንድ ስፔሲፊክ ሞራል ኢምፕሊኬሽኑ? በመንፈስ የተወለደ መንፈስ ነው ብሎኛል መንፈስ ነኝ እኔ ቢል አንድ ሰው አንስታችኋል። በርግጥ ግን እንደው በደንብ በሰል እንድናረጋችሁ ምንድነው የሚያስከትለው ክራይሲስ ሞራል ኢምፕሊኬሽን ጣጣው ጦሱ?
እኔ ራሴ የደረሰብኝን ልንገር። በ69 ዓመተ ምህረት አዲስ ክርስቲያን ነበርኩ። አንድ አብራን ህብረት የምታደርግ ሴት አጋንንት ያለባት ሆና ተገኘች። እውቀት ያለው ሰው ትንሽ ልምድ ያለው ሰው እንደዛ ሆና አገኛት። እኛ አላወቅንም። እኛ ያው እንደኛው ናት ብለን ነው ያለነው። በመንፈስ ቅዱስም ተጠምቃለች ብለን ነበር የምናምነው። ለምን በልሳን ተናገራለች? እኔ አልናገርም ነበር ያኔ። እሷ ተናገራለች። ስለዚህ ከኔም እንኳን የተሻለች ነች፣ በመንፈስ ተጠምቃለች ብዬ ነበር እኔ የማስበው። በኋላ ሌላ ሰው መጣና አብራን ስትጸልይ አዳመጣትና ይሄ እግዚአብሔር መንፈስ አይደለም ማለት ሰውየው መለየት ይችል ነበር ማለት ነው። ይሄ እግዚአብሔር መንፈስ አይደለም፣ በዚህ መንፈስ እንዳት በዚህ ልሳን እንዳትጸልይ አላት። እኛ ደነገጥን፣ በጣም ደነገጥን። ጸለየላት፣ አዘዘው መንፈሱን እንዲወጣ። አላስጮሃትም፣ ምንም አላላትም። እሱ ምን አለን? ይሄድ ነበር ድንገተኝ ለአጭር ጊዜ መጥቶ ነው እንደሱ ያለን። በቃ ይሄ መንፈስ ሊኖር አይችልም፣ ታዟል እንዲወጣ ይወጣል። እናንተ በጸሎት አግዟት፣ አትደናገጡ፣ አይዟችሁ፣ ምን አዲሶች ነው፣ ሁላችንም አዲሶች ነው በሙሉ ብሎን ሄደ። ወደ መጣበት ሄደ። እውነትም በሶስተኛው ቀን አስጮሃት። የኔ ባለቤት ነበረች አብራት። አብረው ሲጸልዩ አስጮሃት ያችሁት። ከዛ በጣም ከባድን ለኔ የመጀመሪያ ኤክስፒሪየንስ ነው። አንድ ቀዳሚ ቀን ነው ያችን እህት እኛ ቤት አመጣናት። ሌሎች ክርስቲያኖችንም ጠራ። ዲላ ነው ይሄ ነገር የሆነው። ጠራንና ሙሉ ቀን ስንጫጫው ዋልን። እዛ ስንገሰጸው ወጣ ስንለው ትንሽ ቀለደብን። ምንም ስለማናውቅ አሾፈብን መንፈሱ። ወጣሁ ይለናል። ትንሽ ቆይቶ ደሞ ገባሁ ይለናል። እንደገና ያስጮሃታል። ደሞ አይ ሌላ እሱ ሄዷል እኔ ሌላ ነኝ ደሞ ይለናል። ደሞ እውነት ሌላ ይሁን ያው ራሱ ይሁን ምንም እኛ ምናውቀበት መንገድ አልነበረንም። እንደዚህ ሙሉ ቀን ፈጀን። ሙሉ ቀን ሊተራል። በኋላ በቃ ያው ደከመን፣ እኛም ደከመን። ቀኑ መምሸቱ ሆነ። ወደ የቤታችን ተበታተነ። ማታ ላይ አንድ ሰው ያን ጊዜ እንዲህ አይነት ትምህርት ነበር። ይሄ ዲሞኖሎጂ ምን ነው ዴሊቨራንስ ምን ነው ትምህርት አዲስ ትምህርት ነበር። በቅጡም የተያዘ አይመስለኝም። አስተማሪዎቹም በቅጡ የተረዱት አይመስለኝም። በዚያን ጊዜ እንደዚህ ከሚያምኑ ሰዎች አንዱ ሰው ወደዚያ ቤት ሄደ። ወደዚያ እህት ቤት ሄደ። ሲሄድ እኮ ዛሬ እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ ብለው ነገሩት። ባለስዳር ነች ያቺት ባለቤቷም አለ ነገሩት። እናሳ በቃ አልወጣም ብዙ እንትም ነው በቃ ደክመን ተመለስን አልወጣም። አይ ምንም እኮ አይደለም አላት። ምንም አይደለም በስጋሽ ውስጥ እኮ ነው እሱ ያለው። መንፈስሽ እኮ ድኗል ጌታን ተቀበለሻል መንፈስሽ ድኗል በስጋሽ ነው ያለው እሱና ምንም አይደለም እሱ ወደ መቃብር ነው የሄደው ምን ይሆናል ምናምን። በማግስቱ ስንገናኝ ተጽናንታለች አቺህት በጣም ተጽናንታ በቃ ይሄ ነገር መውጣት አለበት የሚለው ነገር ትቷት ማለት ነው ትቷት ምን ተፈጠረ? ማታኮ ወንድም እገሌ መጥቶ በስጋሽ ነው ያለው ይሄ ምንም አይደለም መንፈስሽ እንደሆነ ድኗል ብሎኛል ስለዚህ አለች። እንዴት ይሆናል አለ እንዴት ይሆናል አጋንንት እንዴት ነው በስጋ ውስጥ የሚኖረው? መንፈስ ውስጥ መንፈስ አይደለም እንዴ? እሱ በመንፈስ ነው እንጂ የሚኖረው። እና አጋንንት ያለበት ሰው እግዚአብሔር መቅደስ ነው ተብሏል። ሰው በዚህ አንድ መቅደስ ውስጥ ሰይጣንም እግዚአብሔርም አብረው ይያሉ እንዴት ነው የጤና ሊሆን የሚችለው? አልገባንም ብዙ ኤክስፕሌን እናደርግ አንችልም ብቻ ዝም ብለን ስናስበው ይሄ እውነት ሊሆን አይችልም። አንቺ አትሞኝ ልቅስ የነገር መውጣት አለበት አትቀበዩ ምናምን አልናት። እና ብዙ ችግር አለው ለማለት ብዬ ነው። ይሄ እንግዲህ አሁን የመንፈስ ስለሆነ ነው። ከኃጢአት ጋር ተያይዞ ደግሞ ይባላል እንደዚሁ ከኃጢአት ጋር ተያይዞ ምንም አይደለም እኮ ካቃተህ ምንም አይደለም በስጋህ ነው ምንም አይደለም ድነሃል እግዚአብሔር ልጅ ነህ አንተ ምናምን ይባላልና
እውነተኛው ማንነትህ ሴፍ ነው
እውነተኛው ማንነትህ ሴፍ ነው ይባላልና አደጋ አለው በጣም አደጋ አለው። ኃጢአትን እንድናስተናግድ አኮሞዴት እንድናደርግ እንድናመቻመች ምናምን ያመቻቻል ግራውንዱን ያመቻቻል እና ትክክለኛ ትምህርት አይደለም። የጥንቶቹ አባቶች ኖስቲሲዝምን እንደተቃወሙት እኛም ይሄኛውን መቃወም ያለብን ነው ነው የሚመስለኝ።
በጣም ጥሩ ሐሳቦች ነው ጋሽ በቄ እያነሳህልን ያለው። እንዲሁ እንደው ወደ መጨረሻዎቹ ሐሳቦች ለመንደርደሪያ ህል እንግዲህ አንዳንድ ሰዎች የሚጠይቁት ጥሩ አግባብነት ያለው ጥያቄ አለ። እውነት ነው ጌታችን የዳግመኛ መወለድን ነገር አጠንክሮ አንስተዋል። ሐዋርያቱም እንደዚሁ አስተምረዋል። ዳግም መወለድ ያስፈልጋቸዋል ብለዋል። እና ቤተክርስቲያን መላለሳለው ጌታንም ተቀብያለው you know በቤተክርስቲያን ውስጥ አለው። ግን እኔ በቃ ትንሽ ጊዜ የሚያጋጥመኝ አንዱ ጥያቄ በምን አስፈልጋግነቱ ገብቶኛል ግን ዳግመኛ መወለዴን በምንድን ነው ማውቀው በምንድን ነው ማረጋግጠው ማረጋገጫ አለን ወይ? እና በቃ ይሄ ዳግመኛ ተወልጃለሁ እነኚህ ምክንያቶች ዳግመኛ ተወልጃለሁ ብዬ ማረጋግጥባቸው ማረጋገጫዎች አሉኝ ወይ የሚል በጣም አግባብ የሆነ ጥያቄ አለና ዳግመኛ የተወለደ ሰው በምንድን ነው የሚታወቀው በምንስ ነው የሚያረጋግጠው ያግለሰብ?
በስጋ ተወልደናል አሁን። አዎ በጣም ግልጽ ነገር ነው እናውቀዋለን ምንም ጥያቄ የለው። ያኛውም ኤግዛክትሊ እንደዚህ ነው በጣም ግልጽ ነው። ሰብጀክቲቭ ማስረጃዎች አሉት ውስጣዊ የሆኑ ለባለቤቱ ብቻ የሚታወቁ ግን ውጫዊ የሆኑ ኦብጀክቲቭ የሆኑ ተጨባጭ የሆኑ ማረጋገጫዎችም ደግሞ አሉት። ክላሲካል ምሳሌ የምለውን ላንሳል ከሉቃስ ወንጌል ምዕራፍ 19 የመጀመሪያዎቹ 10 ቁጥሮች ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበር ባለጠጋም ነበር። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር ቁመቱም አጭር ነበርና ስለ ህዝቡ ብዛት አቃተው። በዚያችን መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤትህ ውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጉሩ። ዘኬዎስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ ማንንም በሐሰት ከስሼ እንደሆንኩ 4 እጥፍ መልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው ይላል። ዘኬዎስ የቀራጮች አለቃ ይለዋል። ባለ ጠጋ ይለዋል። ኃጢአተኛ ይለዋል። ደሞ ህዝቡ ሁሉ የታወቀ ሰው ማለት ነው። ኃጢአተኛ መሆኑ የገዛ ወገኑን ይቀርጣል ለሮማ መንግስት። ደሞ በግፍ ይቀርጣል። የታወቀ ነው። ከሚገባው በላይ ይቀርጣል። ባለ ጠጋ ሆኖ በዚህ ምክንያት ነው በሚከፈለው ደሞዝ ብቻ ሊሆን አይችልም። እና ኃጢአተኛነቱ ግልጽ ነው። ይሄ ሰውዬ ከጌታ ጋር ተገናኘ አንድ ቀን። በቤት ሁሉ ይገባኛል አለው ጌታ። በሰውየው ውስጥ የሆነ ነገር አለ። በሰውየው ውስጥ ግን አልቀረም የሆነው ነገር። በአፉ ተናገረው፣ በሰው ፊት ተናገረው። ጌታ ደግሞ መዳን ሆኗል ለዚህ ቤት አለ። ኦብጀክቲቭም ሰብጀክቲቭም ነበሩ። ሁለቱም ማስረጃዎች ነበሩ። በውስጡ የሆነ ነገር ሆኗል። በውስጡ ስለሆነ ነው እንደዚህ የሚለው። እጥፍ እመልሳለሁ፣ አራት እጥፍ እመልሳለሁ የሚለው፣ ለድሆች እኩሌታውን አካፍላለሁ የሚለው በውስጡ የሆነ ነገር ስለሆነ ነው። በውጭ የወጣው በውስጥ የሞላው ጌታ እንደሱ ነው ያለው። መዳን ሆኗል ለዚህ ቤት፣ ድኗል ይሄ ሰውዬ ብሎ ጌታ ካለ መቼም ድኗል ማለት ነው በቃ። ስለዚህ እነዚህ ሁለቱ ነገሮች ይኖራሉ። ስንድን እናውቃለን፣ እኛ እናውቃለን። በውስጣችን የሚሆን ነገር አለ፣ ግልጽ ነገር። ኃጢአትን እንጠላለን፣ እራሳችንን እንጠላለን፣ ኃጢአተኛ ማንነታችንን እንጠላለን፣ በኃጢአት መኖር እንጠላለን፣ ጽድቅን እናፍቃለን፣ የእግዚአብሔር የሆነ ነገር ለማድረግ በጣም እንጓጓለን፣ መጽሐፍ ቅዱስ እንወዳለን፣ እናነባለን፣ እንደ ጉድ ገብተን እሱን እናነባለን። ድሮ የማንወደውን መጽሐፍ፣ የምንጠላውን መጽሐፍ፣ አሮጌ መጽሐፍ፣ ስሜት የማይሰጠን መጽሐፍ አሁን በጣም ልንወደው እንጀምራለን። ፊክሽኑን ምኑን ሁሉ ጥለን ይህን እናነሳለን። አንብበነው አንጠግብም። ጸሎት እንወዳለን። ብዙ ጸሎት አናውቅም። ድሮ ድግምት ነው ምናልባት የምናው። አሁን መጸለይ እግዚአብሔር ሆይ አባዬ ምናምን ብለን ወደ እግዚአብሔር መናገር በጣም ደስ ይለናል። እንወዳለን። ጸሎት መዘመርም እንወዳለን። ሰውም እንወዳለን። ሰውን ሁሉ እቀፈው፣ ሳመው፣ ሳመው ይለናል ውስጣችን። ሁሉን ሰው እኮ የምንጠላው ሰው ይጠፋል። ሰውን መውደድ እንጀምራለን። ከቅዱሳን ጋር ህብረት ማድረግ ደስ ይለናል። ድሮ ወደ መጠጥ ቤት ነበር የምንሄደው፣ ወደ ካፌ ነበር የምንሄደው፣ ወደ ሆነ ቦታ ነበር የምንሄደው። አሁን ግን ቅዱሳን ወደሚሰበሰቡበት ቦታ፣ መጽሐፍ ቅዱስ ወደሚጠናበት ቦታ፣ ጸሎት ወደሚጸለይበት ቦታ፣ መዝሙር ወደሚዘመርበት ቦታ ሂዱ 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 ይለናል። እነዚህ እኮ ምልክቶች እኮ ናቸው። እነዚህ ሁሉ ምልክቶች ናቸው። ሮሜ ምዕራፍ 8 ቁጥር 16 ላይ ደግሞ የሚለው ነገር አለ። ምን ይላል? የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። የእግዚአብሔር ልጆች መሆናችንን ሁለት መንፈሶች፣ አንዱ የራሳችን መንፈስ ነቅቷል። አሁን አየህ፣ አክቲቭ ሆኗል። አሁን ከእግዚአብሔር ተነስቷል። ተኝቶ የነበረው፣ ደንዝዞ የነበረው፣ ሞቶ የነበረው አሁን ሕያው ሆኗል። ከእግዚአብሔር መንፈስ ጋር ኮሙኒኬት ማድረግ ጀምሯል ማለት ነው። ስለዚህ የእግዚአብሔር መንፈስ ለሱ ይነግረዋል። ድናሃል እኮ ይለዋል። ድናል፣ ድኛለሁ፣ እኔ ድኛለሁ ይላል።
የውስጥ ማረጋገጫ
በውስጥ በቃ እንዲህ ይላል። ድሮ እኮ በደርግ ዘመን እኔ ያውቃለሁ፣ አንዲት እናት አውቃለሁ፣ አሮጊት እናት፣ ምንም የማያውቁ ትምህርት የማያውቁ መጽሐፍ የማያነቡ መጽሐፍ ቅዱስ የማያነቡ ካድሬው፣ እርሶ ደግሞ አሁን ምንድነኝ ብለው ነው ከነዚህ ልጆች ጋር ምናምን ምናምን። ልጄ ተው፣ እርሶ ያምናሉ? አምናለሁ። ምን ማስረጃ አለሁት? እግዚአብሔር የምኖር ምና የኔ ልጅ ተወው፣ እኔ ያውቃለሁ እኮ ነው የምልህ። ተወው፣ እኔ ያውቀዋለሁ። ተወው፣ እኔ ልጅ እኔ ያውቃለሁ ይላሉ። እኔ ያውቃለሁ ይላሉ። አውቃለሁ ነው የሚሉት። የገባቸው ነገር አለ። ለሰውየው ማስረዳት ላይችሉ ይችላሉ። በውስጣቸው ግን ይሄ ማረጋገጫ አላቸው። እና የእግዚአብሔር መንፈስ ለመንፈሳችን ይመሰክራል፣ ድነሃል፣ እንተ እግዚአብሔር ልጅ ነህ ይላል። የመዳን ደስታ መጽሐፉ የሚለው አለ። መዝሙር 51 ላይ ዳዊት ያለው የመዳን ደስታ the joy of salvation መዳን ደስታ አለው። ደስታ በውስጣችን ይፈሳል። ደስ 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 በቃ ይለናል። ኪሳችን ውስጥ ገንዘብ ስላለ አይደለም፣ የሆነ ነገር ስላገኘን አይደለም፣ ብቻ ዝም ብሎ ደስታ በውስጣችን ይፈድ። ምን ጤና የለህም እንዴ? ሊስትሮ እኮ ያደረገውን አይታል። አንድ እዚህ ክሩሴድ እዚህ ስናደርግ አዲስ አበባ ስቴዲየም አንድ ዶክተር እዛ አፓርትመንት ቢልዲንግ ውስጥ የሚኖሩ አሉ። እሁድ ጠዋት ተነስተው ጫማቸውን ሊያስጠርጉ እዛ ሊስትሮ ጋር ወርደዋል። ሊስትሮ የሳቸው ጫማ እያለ ይዘምራል ምናምን ይላል። ደስ ብሎታል። ምን እሳቸው ደግሞ ተበሳጭተዋል ይመስለኛል ዶክተሩ ተበሳጭተዋል ቅልፍ ምናልባት አልተኙ አሁን ይሄ ምንድነው እንዴ የሚያረጋው ይሄ ሊስተዋሁ ምንድነው እንዴ የሚያፍነከንከው ብሎ ምን ሆነ አሃ አንተ ምንድነው አሁን እንደዚህ የሚያረጋንተ አሁን ምናምን ሲል በቃ አሁን ርሶን ጨርሼ ርሶን ጫማ ጨርሼ እዚህ ክሩሴድ ነው መገባው ክሩሴድ አለ እዚህ ሰባ ነው መገባው እዚህ ምናምን ይላቸዋል መሰከረላቸው ጌታን እኮ አመልካለሁ እኔ እኮ ጌታ እኮ ነኝ እግዚአብሔር ልጅ እኮ ነኝ እርሶም እኮ ጌታን ቢያገኙ እኮ እንደኔ ይሆናሉ ምናምን አላቸው ሰውየው ጌታን አገኙ ሊስትሮ መስክሮላቸው አገኙ እና የመዳን ደስታ የተባለ ነገር አለ አሁን ተረሳና ዘመኑ ቤተክርስቲያን አንዳንድ ነገሮችን ጣለችና ሆነ እንጂ ሐዋርያት ሥራ ምዕራፍ 2 ላይ ሌላም የተጠቀሰ ነገር አለ 2:38 39 ላይ የመንፈስ ቅዱስንም ስጦታ ትቀበላላችሁ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቁ ላሉ ሁሉ ነውና አላቸው ይላል ጴጥሮስ የመንፈስ ቅዱስን ስጦታ ትቀበላላችሁ ምን ማለት ነው በመንፈስ ቅዱስ ትጠመቃላችሁ በመንፈስ ቅዱስ ሰዎች ሲጠመቁ በልሳን ይናገራሉ ያ ደግሞ የበለጠ ደግሞ ኮንክሪት ይሆናል ማስረጃ በጣም ተጨባጭ ይሆናል ድሮ እንደሱ ነበር ሰዎች ሲያምኑ ወዲያው በመንፈሱ ጌታ እንዲያጠምቃቸው ይጸልያሉ በመንፈስ ቅዱስ ይሞላሉ በልሳን ይናገራሉ ሌላ ማረጋገጫ ይሆንላቸዋል ክንፍ እንዳወጡ አይል ነው የሚሰማቸው ክንፍ እንዳወጡ አው እንደሱ ነው የሚሰማቸውና ማረጋገጫዎች አሉ እየቆየን ደግሞ እየበሰልን ስንሄድ መጽሐፉ እንደሚያስተምረው በያዕቆብ ምዕራፍ 2 ቁጥር 17 ላይ ሥራ የሌለው እምነት በራሱ የሞተ ነው ይላል በልባችን ያለው እምነት የምንኖርበት እምነት በተግባር ደግሞ የሚታይ እምነት እንደሆነ መጽሐፉ ያስተምራል
የመንፈስ ፍሬ የሚለው
የመንፈስ ፍሬ የተባለው እምነት ነው
እሱ ፍሬ
እና ፍሬ ያለው እምነት ፍሬ ያለው ስንድን ዳግም ስንወለድ እኛ ብቻ አይደለንም አገር ሁሉ ነው የሚያውቀው
የሚታይ ፍሬ
አገር ሁሉ ያየዋል አው የሚደበቅ ነገር አይደለም ጌታ እኮ እንደሱ እኮ ነው ያስተማረን በተራራ ላይ እንዳለች ከተማ አላለንም እንዴ እና በተራራ ላይ እንዳለች ከተማ ናቸው አለ በተራራ ላይ እንዳለች ከተማ ልትሰወር አይቻላትም አለ እንደሱ ነች አማኞች እንደሱ ነን ቤተክርስቲያን እንደሱ ነች መደበቅ አይቻልም ይታያል
በጣም ተለቀ ሐሳብ ነው ያነሳነው ዛሬ እና እግዚአብሔርን ስለ ዳግም ልደት በጣም እናመሰግናለን ምን አይነት አስገራሚ እና አስደናቂ እግዚአብሔር አሰራር አዲስ ሰው በማድረግ አዳነ በቃ ሌላ አዲስ የተወለደ ሰው አዲስ ፍጥረት ማንንም በክርስቶስ ቢሆን አዲስ ፍጥረት ነው እንደሚል እና ሞተን ነበር ተነሳን ነው የሚለው መጽሐፍ ቅዱስ ራሱ የሚጠቀምባቸው ቃላት ሞተን ነበር ተነሳን በቃ ከተኛንበት ቀሰቀሰን እና ይሄንን አዲስ ህይወት ሰጠን ከእግዚአብሔር ጋር ህያው ግንኙነት አረግን እሱን ሂደት ነው ዳግም ልደት የምንለው በጣም የበሰሉ ሐሳቦች ነው ያነሳልን ጋሽ በቀ እኔ ይሄንን ጊዜ እንደው በምን ብንዘጋው ይሻላል ብዬ ሳስብ አንተም በጣም የምትወደውና ብዙ ያስተማርክበት ሐሳብ ስለሆነ ደሞ ወደፊት በማየት بنጨርሰው በጣም ደስ ይለኛል ምክንያቱም መጽሐፍ ቅዱስ አሁንኛ ያነሳነው ስለ ግለሰቦች individuals being born again በኒቆዲሞስ ዳግም ሲወለድ ዘኪዮስ ዳግም ሲወለድ ጋሽ በቄ ዳግም ሲወለድ ማሙሻ ዳግም ሲወለድ ይሄ ዳግም ልደትን individually experience ያረግን ንቆያል በዚህም በስደት በዚያም በስደት እንዳልከው ማለት ግን በቃ ደሞ መጽሐፍ ቅዱስ ስለ አንድ ቀን ደሞ ይናገር አሁን ማቴዎስ 19 ላይ ቁጥር 28 በቃ የሰው ልጅ በዳግመኛ ልደት በሚመለስበት ጊዜ he used the same word የሰው ልጅ በዳግመኛ ልደት በሚመለስበት ጊዜ እናንተን አንዴውም አላችሁ ሐዋርያቱ በ12ቱ የእስራኤል ነገዶች ላይ ለመፍረድ በ12 ዙፋናት ላይ ተቀምጣላችሁና የሚመጣውን ጌታችን ኢየሱስ ዳግም ሲመለስ የፍጥረትን ሁሉ እንደገና አዲስ መሆን the same በቃ የፍጥረት ዳግም ልደት ይለዋል ጳውሎስም አሁን ቅድም እንዳልከው በሮሜ ምዕራፍ 8 ላይ እስከዚያ ድረስ እንደውም ፍጥረት ሁሉ እየቃተተ ነው እኛም ራሳችን እየቃተተን ነው ፍጥረት ሁሉ ደግሞ ዳግም ተወልዶ እኛ ብቻ ሳይሆን አሁን እኛ ዳግም ባልተወለደ ዓለም ውስጥ እንዳለን አርጎ ነው መጽሐፍ ቅዱስ የሚያስተምረን ደግሞ እኛ
ቆት ያንን ይጠብቃል
ደግሞ እንደገና ፍጥረት ዓለሙ በአዳም ምክንያት የተረገመውና የወደቀው ፍጥረት ዓለሙ ጌታችን ኢየሱስ ይመለስ ዳግም ልደት ያገኛል ምን አይነት ቀን ይሁን ምን አይነት ጊዜ ይሁን ምን አይነት ዘመን ይሁንና አንዳንድ ጊዜ ይሄ አሁን የምንኖርበት ዘመን አንገትን በጣም ወደ መሬት የሚያረግ ነው ቀና ብለን እንዳናይ ያንን the blessed hope የተባረከው ተስፋችን የሚለው እሱን እንዳናይ ያረግናና እኔ ዳግም ልደትን በፍጥረት ሁሉ ዳግም ልደት ሐሳብ ብንዘጋው ነው ደስ የሚለኝና ቀና ብለን የምናይበት አንድ ቀን ደግሞ ኃጢያትም ሞትም ዲያብሎስም ከነ ካመጡት ክራይሲስ ጋር ተጠራርገው ይሄ አዲስ የተወለደው ሰው አዲስ በተወለደ ዓለም ደግሞ ይኖራልና what a blessed time that will be ምትለንን በዚህ ላይ በለንና ብንጨርሰው
አልከው በጣም ጥሩ አፕሮፕሪየት የሆነ ማጠቃለያ ሐሳብ ላይ አመጣው ይሄ ማቴዎስ 19 ፍጥረት ሁሉ የእግዚአብሔርን ልጆች መገለጥ ይጠባበቃል ነው የሚለው ያሁኑ ዘመን ስቃይ ከዚያ ያኔ ሊገለጥልን ካለው ክብር ጋር ሲነጻጸር ምንም እንዳይደለ ነው ቆጥረው ነው የሚለው ጳውሎስ እና ይሄ ታላቅ ቀን በፊታችን አለ በጣም ይሄ ታላቅ ቀን በፊታችን አለ ደሞ በጣም በቅርብም ያለ ይመስለኛል እኔ እና ይሄንን ተስፋ ያደረግን ወደዚያ ተስፋ ራሳችንን ቀና አድርገን ያያየን ይሄን ተስፋ የማይጋሩ በጣም ብዙ ሰዎች በዙሪያችን ስላሉ በጣም ብዙ ሰዎች ይሄ ተስፋ የኔ አንተ ብቻ ሆኖ እንዳይቀር ሌሎች ብዙ እዚህ ተካፋዮች እንዲሆኑ ደግሞ እግዚአብሔር በሚሰጠን ጸጋ ማድረግ ያለብንን ነገር ሁሉ ለማድረግ እየተጋን መቀጠል ያለብን ነው የሚመስለኝ
ይሄንን የመንግስት ወንጌል እየሰበከን
አው ሳንዘናጋ ይሄ እንደው ቋሚ መስሎን ይሄኛው ዘላቂ መስሎን እዚህ ላይ ልባችንን ጥለን ሳንሆን ይሄ ሐላፊ እንደሆነ የሚመጣው እንደሆነ ዘላቂው ይያየን ያኛው ከዚህ ጋር ጨርሶ እኮ አይነጻጸር በክብር ይሁን በምን ይሁን ጨርሶ የማይነጻጸር አይን ያላየው እኮ ነው የሚለው አይን ያላየው ጆሮ ያልሰማ በሰው ልብ ያልታሰበ እኮ ነው የሚለው
ቤተክርስቲያን እሱን ስትረሳ እኮ እንቅልፍ ነው የሚለው
በቃ ከሱ ያድነን እግዚአብሔር
ካሽ በቃ በጣም እግዚአብሔር ይባርክ በጣም ወሳኝ ነገሮችን ነው ያነሳሃልን እና በአብሮን ይሄንን መጽሐፍ ቅዱስ ጥናት የሚከታተሉ በጣም ብዙ ሰዎች አሉ። ይሄ አየሩ ላይ ነው እኛ የምናረጋው በዌብሳይታችን ላይ እናረጋዋለን ዩቲዩብ ላይ የሚከታተሉን ሰዎች አሉ። አብሮን በየሳምንቱ የሚያጠኑ ሰዎች አሉ። በጣም ብዙ ሁላችንም የምንታነጽበትና የተሻለ ግንዛቤ እንዲኖረን የሚያረጋን ነገር ነው የሰጠህን በተለይ ዳግም ልደትን በተመለከተ ከበድ ከበድ የሚሉ ሐሳቦችን ግን በእግዚአብሔር ቃል በብርሃኑ እንድንመለከት በጣም ረድተህናል። ለማጠቃለል ያህል እንዲሁ በቃ አብረውን ለሚያጠኑ ሁሉ ለኛም ጸልየህልን ይሄ የሰማነው የእግዚአብሔር ቃል ሐሳብ እንዲሁ ደግሞ ሌላ መግለጫ እንዳይሆን ሌላ ሌክቸር እንዳይሆን የውቀት ማነስ የለም አሁንኛ ውቀትን ከፈለገናት መረጃ ብዙ አለና ዝም ብሎ ባዶ መረጃ ሳይሆን እንዴው በሃይማኖት ውስጥ ይያሉ የሚመስላቸውና ዳግም ልደትን ያላገኙና ያልቀመሷት እንዲቀመሷት የቀመስናት ደግሞ በርሷ ተተክለን እንድናፈራ እና እስከዚያች ቀን ድረስ ደግሞ በፊቱ ታማኞች ሆነን የመንግስቱን ወንጌል ያሰፋን እንድንኖር እንዲረዳን ጸልየህልን ብንጨርስ አይ ቲንክ ጥሩ ይመስለኛል።
ቅዱስ እግዚአብሔር እጅግ አድርገን እናመሰግናለን። ክብር ሁሉ ለአንተ ይሁን።
አሜን።
ስለ ዳግም ልደት ተነጋገር አስደናቂ ስለሆነ ስለዚህ ያንተ እውነት በቅዱሱ ቃል ውስጥ ያለልን እውነት አንዳንዶቻችን በህይወታችን የቀመስነው እውነት ተነጋገር። ቅዱስ እግዚአብሔር ሆይ እናመሰግናለን ስለዚህ እውነት ለሰው ሁሉ በኃጢያት ለወደቀ ሰው ለጠፋ ሰው ለሞተ ሰው ስለተሰጠ ስለዚህ አስደናቂ እድል ዳግም የመወለድ እድል በክርስቶስ በማመን እንደገና አዲስ ፍጥረት የመሆን እድል እጅግ አድርገን እናመሰግናለን። ክብር ሁሉ ለአንተ ይሁን። ቅዱስ እግዚአብሔር ሆይ ይሄንን እድል ያላገኙ ብዙ ሰዎች በዙሪያችን እንዳሉ እናውቃለን። ክርስትና የውሃ ጥምቀት የሚመስላቸው፣ ክርስትና ቅዱስ ቁርባን የሚመስላቸው፣ ክርስትና ቤተክርስቲያን መሄድ የሚመስላቸው፣ መጽሐፍ ቅዱስ ማንበብ የሚመስላቸው፣ መጸለይ የሚመስላቸው፣ መዘመር የሚመስላቸው፣ እንዲህ ማድረግ እንዲያ አለ ማድረግ የሚመስላቸው፣ ብዙ የተለያየ ነገር የሚመስላቸው ብዙ ሰዎች በዙሪያችን አሉ። ቅዱስ እግዚአብሔር ሆይ የኛን አይኖች እንዳበራህ የነዚህን ወገኖቻችንን አይኖች ታበራ ዘንድ ብርሃን ይሁን ትል ዘንድ በጌታ በኢየሱስ ክርስቶስ ስም እንለምናሃል።
አሜን።
እኛም ደግሞ ቅዱስ እግዚአብሔር ሆይ ለነዚህ ወገኖቻችን ቅዱሱን ቃልህን በፍቅር በአክብሮት በትህትና መናገር እንድንችል ማስረዳት እንድንችል
አሜን
ጸጋ እንድትሰጠን በሮችን እንድትከፍትልን እንደዚህ ባሉ ሰዎች ሁሉ ፊት ሞገስ እንድትሆነን በጌታ በኢየሱስ ክርስቶስ ስም እንለምናሃለን።
አሜን።
ይሄንን ጥናት ስለሚያጠናው ቡድን አመሰግናለሁ።
አሜን አሜን።
እርዳቸው።
አሜን።
ይሄንን ጥናታቸውን እነሱ ደግሞ ለብዙ ሰዎች እንዲደርስ ያደረጉ ናቸው። ቅዱስ እግዚአብሔር ሆይ ብዙ ሰዎች ደግሞ ይሄንን ጥናት የሚካፈሉ እንዲሆኑ ወደ ብዙ ሰዎች ይሄንን ነገር እንድታደርሰው በጌታ በኢየሱስ ክርስቶስ ስም እንደዚህ እንለምናለን። ስለነበረን ጊዜ ተመስገን። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ አሜን።